ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ዕለታዊ ስርጭት አሁን ጀመረ። ወደ ኢንተርኔት ድረገጽ በመሄድ www.radiovaticana.va ብላችሁ በመጻፍ በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ የቅድስት መንበርን በዓለም ዙሪያ የተከናወኑትን የቤተ ክርስቲያንና ሌሎች ዜናዎችንም መከታተል የምትችሉ መሆኑን እንገልጻለን። በፌስቡክ በኩል መከታተል ለምትፈልጉ አድማጮቻችን አድራሻችን ቫቲካን ሬዲዮ የአማርኛ ክፍል ብላችሁ በመጻፍ ላይክ የሚለውን ምልክት በመጫን ዕለታዊ ዝግጅቶቻችንን መከታተል የምትችሉ መሆኑን እንገልጻለን።
ክቡራንና ክቡራት አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሐምሌ 5 2010 ዓመተ ምሕረት ዕለታዊ ስርጭታችንን ነው። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮስ በፓናማ በሚካሄደው ዓለም አቀፍ የወጣቶች በዓል ላይ እንደሚሳተፉ መገለጹን፣ የሚስዮናዊነት ሥራ የእርዳታ ሥራ ሳይሆን የወንጌል ምስክርነት ነው መባሉ መገለጹን የሚያመለክቱ ዜናዎችን በዛሬው ዕለት ስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን ጆሮ የምናደርሳቸው ዕለታዊ ዘገባዎቻችን ይሆናሉ። በመጨረሻም እምነታችን ይህ ነው በሚል አርዕስት ዘወትር አሙስ በዚህ ሰዓት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል ወደ እናንተ አድማጮቻችን የምናደርሰውን ሳምንታዊ ዝግጅት እናስደምጣችኋለን። በዛሬው ዕለት እምነታችን ይህ ነው በተሰኘው ዝግጅታችን ባለፈው ሳምንት ታዋቂ የእመቤታችን የቅድስት ድንግል ማርያም የካቶሊክ ቤተ መቅደሶች በዓለም ላይ በሚል አርዕስት በኢትዮጵያ የካቶሊክ ቤተ ክርስቲያን የካፑቺን ማኅበር አባል የሆኑት ክቡር ዶክተር አባ አንጦኒዮስ አልቤርቶ ካሳተሙት መጽሐፍ ውስጥ የብስራተ ገብርኤል የእመቤታችን ማርያም ቤተ መቅደስ በናዝሬት በሚል አርዕስት የቀረበውን እናስደምጣቸዋለን። የዛሬውን ዝግጅት በበላይነት የምመራው እኔው መብራቱ ኃይለ ጊዮርጊስ ከዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። የዛሬውን ዝግጅታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በፓናማ በዓለም አቀፍ የወጣቶች በዓል ላይ እንደሚገኙ ተገለጸ። ለዝርዝሩ ዮሐንስ መኮንን።
ርዕሰ ሊቃነ ጳጳሳት ፍራንቼስኮስ በዓለም የወጣቶች ቀን በዓል ላይ እንደሚገኙ ታወቀ። ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ከጥር 14 ቀን እስከ ጥር 19 ቀን 2010 ዓመተ ምሕረት በመካከለኛው የላቲን አሜሪካ አገር በሆነው በፓናማ በሚከበረው የመላው ዓለም ወጣቶች በዓል ላይ እንደሚገኙ በቅድስት መንበር የህትመት ክፍል አስታወቀ። የቅድስት መንበር የህትመት ክፍል ተጠሪ የሆኑት አቶ ግሬክ ቡርኬ ባለፈው ሰኞ ዕለት እንዳረጋገጡት ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ከጥር 14 እስከ ጥር 19 ቀን 2011 ዓመተ ምሕረት በፓናማ በሚከበረው የመላው ዓለም ወጣቶች በዓል ላይ እንደሚገኙ አስታውቀዋል። ቅዱስነታቸው በዓሉ ወደሚከበርበት አገር ከአንድ ቀን አስቀድመው እንደሚደርሱ የቅድስት መንበር የህትመት ክፍል ኃላፊው አክለው ገልጸዋል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ከፓናማ መንግስትና ከፓናማ ካቶሊካውያን ብፁዓን ጳጳሳት ጉባኤ የቀረበላቸውን ግብዣ በደስታ እንደተቀበሉ የህትመት ክፍል ኃላፊው ገልጸዋል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ዓለም አቀፍ የወጣቶችን በዓል ሲካፈሉ ይህ ሶስተኛ ሲሆን የመጀመሪያው የሆነውን የወጣቶች በዓል የተካፈሉት ከስመተ ርዕሰ ሊቃነ ጳጳስነት ጥቂት ወራት በኋላ በብራዚል በ2005 ዓመተ ምህረት የተከበረውን ሲሆን ቀጥሎም በ2008 ዓመተ ምህረት በፖላንድ እንደነበር ታውቋል። በየሶስት ዓመቱ የሚከበረው የመላው ዓለም ወጣቶች በዓል ወጣቶች ከርዕሰ ሊቃነ ጳጳሳትና ከዓለም ዙሪያ ከሚሰበሰቡ ወጣቶች ጋር እርስ በርስ የሚገናኙበትና የሚተዋወቁበት ተናፋቂ በዓል መሆኑ ታውቋል። ይህ አጋጣሚ ወጣቶች የካቶሊካዊት ቤተ ክርስቲያን ኩላዊነትን በግልጽ የሚያዩበትና እምነታቸውንም የሚመሰክሩበት አጋጣሚ እንደሆነ ታውቋል። የፓናማው ፕሬዚደንት ክቡር አቶ ዩዋን ካርሎ ቫሬላ ያለፈው ሰኞ በትዊተር ማኅበራዊ መገናኛ ድረገጻቸው እንደገለጹት በፓናማ የሚከበረው የዓለም ወጣቶች በዓል ከዓለም ዙሪያ የሚመጡ ወጣቶች የፓናማን ሕዝብ ደስታ የሚቋደሱበት እንደሆነ ገልጸዋል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በፓናማው የዓለም ወጣቶች በዓል ላይ እንደሚገኙ ያለፈው ሰኞ ይገለጽ እንጂ ቅዱስነታቸው በኢንተርኔት ድረገጽ በተዘጋጀላቸው የመመዝገቢያ ቅጽ ላይ አስቀድመው ስማቸውን ያሰፈሩት እሁድ የካቲት 4 ቀን 2010 ዓ ም መሆኑ ታውቋል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በዕለቱ እንደተናገሩት በፓናማ በሚከበረው የዓለም ወጣቶች በዓል ላይ ለመገኘት የማደርገው ጉዞ ንግደት ወይም መንፈሳዊ ጉዞ ነው ብለዋል። ቅዱስነታቸው በዕለቱ ለመላው የዓለም ወጣቶች ባስተላለፉት መልእክት ወጣቶች በበዓሉ ላይ እንዲገኙ ጠርተው ወደ ፓናማ የሚሄዱትም ይሁኑ የማይሄዱት በሙሉ ከበዓሉ የሚገኘውን ጸጋ በመጋራት ለእምነታቸው ታማኞች በመሆን በያሉበት ስፍራ እንዲያከብሩት አሳስበዋል። ከዚህ በተጨማሪ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በየካቲት ወር 2009 ዓመተ ምህረት ባስተላለፉት የቪዲዮ ምስል መልእክታቸው ወጣቶች ወደ ፓናማ በሚያደርጉት መንፈሳዊ ጉዞ ወቅት ወደ እመቤታችን ቅድስት ድንግል ማርያም ጸሎታቸውን እንዲያቀርቡና እንዲያስታውሷት ተማጽነዋል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በዚህ መልእክታቸው እመቤታችን ቅድስት ድንግል ማርያም በእምነቷ ሙላት የተነሳ ከቦታ ቦታ በመጓዝ በሕይወቷ ሁሉ የእምነትን ታላቅነት መስክራለች ብለዋል።
የሚስዮናዊነት ሥራ የእርዳታ ሥራ ሳይሆን የወንጌል ምስክርነት ነው መባሉ ተገለጸ። ለዚህ ዜና ዝርዝር ዮሐንስ መኮንን።
የሚስዮናዊነት ሥራ የእርዳታ ሥራ ሳይሆን የወንጌል ምስክርነት ነው ተባለ። ብፁዕ ካርዲናል ፊሎኒ የሚስዮናውያን ሥራ የእርዳታ ሥራ ሳይሆን የወንጌል ምስክርነት ነው ማለታቸው ተሰማ። የርዕሰ ሊቃነ ጳጳሳት ፍራንቺስኮስ ልዩ መልእክተኛ የሆኑት ብፁዕ ካርዲናል ፊሎኒ ይህን ያስታወቁት በቦሊቪያ ለአምስተኛ ጊዜ በተካሄደው የአሜሪካ ሚስዮናውያን ጉባኤ ላይ እንደሆነ ታውቋል። ብፁዕ ካርዲናል ፊሎኒ እንደገለጹት ከሁሉ አስቀድሞ ሚስዮናዊነት መባረክና በሌሎች ዘንድ ታማኝ መሆን እንደሆነ አስታውሰዋል። ብፁዕ ካርዲናል ፊሎኒ እንደገለጹት የሚስዮናዊነት ሥራ የእርዳታ ሥራ ወይም ከራሳችን በጎ ሐሳብ የሚመነጭ ሳይሆን በወንጌል የምሥራች መባረክ ነው ብለዋል። የደቡብ አሜሪካ አገር በሆነችው በቦሊቪያ ለአምስተኛ ጊዜ የሚካሄደውን የሚስዮናውያን ጉባኤ ለተሳተፉት አባላት ባሳረጉት መሥዋዕተ ቅዳሴ ወቅት ብፁዕ ካርዲናል ፊሎኒ እንደገለጹት የሚስዮናውያን ሥራ በኢየሱስ ክርስቶስ ስም ከስሙም ጋር የማይለያይ ውህደት ስላለው ይህም ማለት በኢየሱስ ክርስቶስ ስም ድሆችን በመምረጥ የሚደረግ በመሆኑ የወንጌል ስርጭትና ምስክርነት ነው ብለዋል። ይህም ማለት በእርሱ በኢየሱስ ክርስቶስ መባረክ ነው ብለዋል። ብፁዕ ካርዲናል ፊሎኒ የሚስዮናዊነት መሠረታዊ ትርጉሙን ሲያስረዱ የመጀመሪያው ኢየሱስ ክርስቶስ ስለ ኃጢአታችን መሞቱን በዚህም የዘላለም ምሕረት እንዳስገኘልን ለዓለም መመስከር ነው ብለዋል። ኢየሱስ ክርስቶስ ለደህንነታችን ምን እንዳደረገ በሚገባ ካልተረዳን እምነታችንም ከንቱና ከአንገት በላይ ይሆናል ብለዋል። በሁለተኛ ደረጃ የኢየሱስ ክርስቶስን አዳኝነት ለሌሎች በምንመሰክርበት ጊዜ ምስክርነታችን እውነተኛና በሌሎች ዘንድ እምነት ያለው መሆን ያስፈልጋል ብለዋል። ብፁዕ ካርዲናል ፊሎኒ የዘመናችን እውነተኛ ሚስዮናዊ ያሏትና በመስዋዕት ቅዳሴው ወቅት ቅዱስ አጽም በመንበረ ታቦት የተቀመጠላት የስፔን አገር ተወላጅ ብጽዕት ማሪያ ኢኛሲያን ጠቅሰው፣ ይህች ብጽዕት ከትውልድ አገሯ ከስፔን ለወንጌል ምስክርነት ወደ ደቡብ አሜሪካ አገር ወደ ቦሊቪያ በመሄድ ድሆችን የረዳች፣ ስደተኞችንም ተቀብላ የተንከባከበች ትጉ ሚስዮናዊ እንደሆነች አስታውሰዋል። ብጽዕት ማሪያ ኢኛሲያ ድሆችንና ስደተኞችን ለመርዳት ባላት ፍቅር ድሆችን የሚረዱ የሚስዮናውያን ደናግል ማኅበር መሥራች እንደሆነች ገልጸው፣ በሚቀጥለው ዓመት በጥር ወር 2011 ዓመተ ምሕረት ርዕሰ ሊቃነ ጳጳሳት ፍራንችስኮስ የብጽዕት ማሪያ ኢኛሲያን ለቅድስና መብቃት ይፋ እንደሚያደርጉ ይጠበቃል ብለዋል። በብሉይ ኪዳን ዘመን የአብርሃምን ታሪክ በማስታወስ እግዚአብሔር የጀመረው መልካም ነገር ተፈጻሚነትን እንዲያገኝ የሰዎች ተሳትፎ ያስፈልጋል ያሉት ብፁዕ ካርዲናል ፊሎኒ በእግዚአብሔር ዕቅድ ለመሳተፍ በቅድሚያ በእርሱ መባረክ ያስፈልጋል። አንድ ልጅ ከመሰናበቱ በፊት የወላጆቹን ቡራኬ እንደሚጠይቅ ሁሉ እንደ ሚስዮናውያን ሥራ ጅማሬ የመሰለ አገልግሎት ከመጀመራችን በፊት የእግዚአብሔርን ቡራኬ መጠየቅ ያስፈልጋል ብለዋል። አሜሪካ በሚስዮናውያን እና በወንጌል ደስታ በሚል ርዕስ በቦሊቪያ የተካሄደው አምስተኛው የሚስዮናውያን ጉባኤ 2500 አባላት የተካፈሉበት ሲሆን በጉባኤው መካከል ሐዋርያዊ ምስክርነት የሚሰማበት፣ ጥናታዊ ጽሑፎች የሚቀርቡበት፣ በቡድን በቡድን ሆነው ውይይቶች የሚካሄዱበትና የጋራ ጸሎት የሚደረግበት እንደሆነ ታውቋል። በቦሊቪያ የሳንታ ክሩስ ደላሴራ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሴርጆ ጓልበርቲ ከቫቲካን የዜና ማሰራጫ ጋር ባደረጉት ቃለ ምልልስ እንደገለጹት የጉባኤው ዓላማ ሚስዮናዊነትን ማስፋፋት፣ ከወንጌል የሚገኝ ደስታን ወደ መላው ዓለም ማዳረስ፣ በተለይም ልዩ ጥንቃቄ ለሚያሻው ለዛሬው ዓለም ወንጌልን መመስከር ነው ብለዋል። ለአምስተኛ ጊዜ የተካሄደው የሚስዮናውያን ጉባኤ የሚጠናቀቀው መጪው ቅዳሜ ቀን ተከብሮ በሚውለው የተልእኮ ቀን ሲሆን በዕለቱም የማሳረጊያ መሥዋዕተ ቅዳሴ እንደሚደረግ ታውቋል። የአሜሪካ ሚስዮናውያን ጉባኤ የተጀመረው በብሔራዊ ደረጃ በሜክሲኮ በ1989 ዓመተ ምሕረት ሲሆን የሚካሄድባቸውን አገሮች ወደ ሌሎች የላቲን አሜሪካ በማስፋት በመካከለኛው የላቲን አሜሪካ አገር በሆነችው በጓቴማላ በ1995 ዓመተ ምሕረት ተካሂዶ ከዚያን ጊዜ ወዲህ በየአምስት ዓመቱ በተለያዩ የላቲን አሜሪካ አገሮች እንደሚካሄድ ለማወቅ ተችሏል። Come and I'll get all I need.
ክቡራንና ክቡራት አድማጮቻችን ይህ እምነታችን ይህ ነው የተሰኘው ዘወትር አሞስ በዚህ ሰዓት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል ወደ እናንተ አድማጮቻችን የምናደርሰው ሳምንታዊ ዝግጅታችን ነው። በዚህ እምነታችን ይህ ነው በተሰኘው ሳምንታዊ ዝግጅታችን በተለያዩ አርስቶች ዙሪያ የካቶሊክ ቤተክርስቲያን መንፈሳዊ አስተምሮን የተመለከቱ ዝግጅቶችን ወደ እናንተ አድማጮቻችን ጆሮ እናደርሳለን። በዛሬው ለት ዝግጅታችን ታዋቂ የእመቤታችን የቅድስት ድንግል ማርያም የካቶሊክ ቤተ መቅደሶች በዓለም ላይ በሚላርስት በኢትዮጵያ የካቶሊክ ቤተ ክርስቲያን የካፑቺን ማህበር አባል የሆኑት ክቡር ዶክተር አባ አንቶኒዮስ አልቤርቶ ካሳተሙት መጽሐፍ ውስጥ የብስራተ ገብርኤል የእመቤታችን ማርያም ቤተ መቅደስ በናዝሬት በሚላርስት የቀረበውን እንደሚከተለው እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። የብስራተ ገብርኤል እመቤታችን ማርያም ቤተ መቅደስ በናዝሬት በእስራኤል። በእስራኤል አገር በናዝሬት ከተማ የሚገኘው የብስራተ ገብርኤል ባዚሊካ የተሰራው በግሪኮች ግዛት ዘመንና በመስቀል ጦርነት ጊዜ በተመሰረቱ አብያተ ክርስቲያናት ፍርስራሾች ላይ ነበር። የናዝሬቱ ብስራተ ገብርኤል ባዚሊካ በከተማው ከፍ ብሎ ከሚታዩ ሕንፃዎች አንዱ ከመሆኑም በላይ በክርስቲያን ዓለም ከሚገኙ በጣም ክቡር ከሆኑ አብያተ ክርስቲያናት አንዱ ነው። ቤተ ክርስቲያኑም የተሠራው የኢየሱስ ወላጆች ማርያምና ዮሴፍ ይኖሩበት በነበረው ቤት ስፍራ እንደሆነም ይታመናል። በባዚሊካው ግርጌ በጣም የተቀደሰ ስፍራ ማለትም የእመቤታችን የእጅግ ቅድስት ድንግል ማርያም ዋሻ ይገኛል። በካቶሊክ ቤተ ክርስቲያን ትውፊት መሠረት ሊቀ መላእክት ቅዱስ ገብርኤል ለእመቤታችን እጅግ ቅድስት ድንግል ማርያም የእግዚአብሔር ልጅ የጌታችን የኢየሱስ ክርስቶስ እናት እንደምትሆን ያበሰራትም በዚህ ዋሻ ውስጥ ሆና ነበር። ስለ ናዝሬት ከተማ ታሪክ የሚናገሩ ጥንታዊ ሰነዶች በጣም ጥቂቶች ናቸው። ነገር ግን የታወቀው ጥንታዊው የቤተ ክርስቲያን ታሪክ ጸሐፊ አውዜቢዮስ ናዝሬት በግሪካውያንና በሮማውያን ግዛት ዘመን ትንሽ የአይሁድ ከተማ እንደነበረች ይናገራል። እንደ አውሮፓውያኑ የቀን አቆጣጠር በሦስተኛው መቶ ክፍለ ዘመን ደግሞ አፍሪካኑስ የተባለ ጸሐፊ ከአይሁድ ሃይማኖት ወደ ክርስትና ስለ ገቡ አይሁዳውያን ይተርካል። ወደ ናዝሬት የሚደረገው መንፈሳዊ ጉዞ ደግሞ እንደ አውሮፓውያኑ የቀን አቆጣጠር በአራተኛው መቶ ክፍለ ዘመን እንደ ተጀመረ ይተርካል። የመጀመሪያው ቤተ ክርስቲያን የተሠራው በግሪካውያን ግዛት ዘመን እንደ አውሮፓውያኑ የቀን አቆጣጠር በ427 ዓመተ ምሕረት ነበር። የተሠራውም ኮኖን በተባለው የኢየሩሳሌም ዲያቆን ነበር። ይህንንም ልንረዳው የምንችለው በእመቤታችን በእጅግ ቅድስት ድንግል ማርያም ዋሻ አጠገብ በኅብር በተሠራው ስዕል ላይ በወለሉ ላይ ኮኖን ተብሎ ከተጻፈው ጽሑፍ የተነሳ ነው። የናዝሬቱ ብስራተ ገብርኤል ባዚሊካ 59.5 ሜትር ከፍታ ሲኖረው በተለያዩ ቀለሞች በኅብር የተሠሩ የቅድስት ቤተሰብ ስዕሎች ይገኙበታል። በህብር የተሰሩ ስዕሎች በመላው ዓለም ከሚገኙ ክርስቲያን ሀገሮች ከአብዛኞቹ የተውጣጡ ሲሆን ስነ ጽሑፎችም የላኪዎቹን ሀገሮች ኪነ ጥበብ የሚያመለክቱ ናቸው። በቤተ ክርስቲያኑ መካከል ሰፋ ያለ አዳራሽ ሲኖረው በደቡባዊው ጠርዙ ደግሞ ትንሽ የገዳም ሕንጻ አለው። ከጥቂት እርምጃዎች በኋላም ከቤተ ክርስቲያኑ ተለይቶ አንድ ዋሻ ይገኛል። እንደ አውሮፓውያኑ የቀን አቆጣጠር በ638 ዓ.ም የእስራኤል አገር በሙስሊሞች ከተያዘ በኋላ ቤተ ክርስቲያኑ ባለበት እንዲቆይ ለመፍቀድ እስላሞቹ ከክርስቲያኖች በጣም ብዙ ገንዘብ አስከፍለው እንደነበረም ይነገራል። ቀጥሎም የቤተ ክርስቲያኑ ሁኔታዎች በጣም እየከፉ ከመሄዳቸው በላይ በመስቀል ጦርነት ዘመን ማለትም በ11ኛው መቶ ክፍለ ዘመን ቤተ ክርስቲያኑ ሙሉ በሙሉ ተደመሰሰ። በዚህ አይነት የመስቀል ጦርነት ተዋጊዎች ወደ ናዝሬት ሲደርሱ የብስራተ ገብርኤል ቤተ መቅደስ ሙሉ በሙሉ ተደምስሶ ነበር ያገኙት። ከዚያም በኋላ የገሊላው መስፍን ታንክሬድ እንደገና ትልቅ የሚያስደንቅ ባዚሊካ በቀድሞ ቤተ ክርስቲያን ስፍራ አሰራ። ታንክሬድ ካሰራው ባዚሊካ የተረፈው ፍርስራሽ በኋላ በላዩ ላይ በተሰራው ቤተ ክርስቲያን ግንብ ተጨምሯል። በሌላ በኩል ደግሞ የመስቀል ጦርነቶች ዘመን ብዙም አልቆዩም። እንደ አውሮፓውያኑ የቀን አቆጣጠር በ1263 ዓ.ም አዲስ የተሰራው ቤተ ክርስቲያን ማምሉክ ሱልጣን በይበርስ በተባለው የእስላም መሪ ትእዛዝ እንደገና ተደመሰሰ። በዚህ አይነት ምንም እንኳን ፍራንችስካውያን ቦታውን ለመያዝ ብዙ ጊዜ ቢጥሩም ለብዙ ጊዜ ቦታው ባዶ ሆኖ እንደቆየም ይነገራል። በወቅቱ የነበሩት የሙስሊም እምነት ተከታዮች ለፍራንችስካውያን እዚያ መኖር ተቃዋሚዎች ከመሆናቸውም በላይ በጊዜው የነበረውን መንግሥት ለፍራንችስካውያን እዚያ የመኖር ፍቃድ አልሰጣቸውም ነበር። ነገር ግን በኦቶማን ቱርክ መንግሥት ዘመን እንደ አውሮፓውያኑ የቀን አቆጣጠር በ1620 ዓ.ም የዱርስ ኤሚር ፋክር ኢድ ድን ፍራንችስካውያንን ወደ ናዝሬት እንዲመለሱ ፈቀደላቸው። እነርሱም በናዝሬቱ የብስራተ ገብርኤል ቤተ ክርስቲያን አካባቢ ሰፈሩ። የማርያም ዋሻና የቀድሞ ቤተ ክርስቲያን ፍርስራሽ የነበረበትንም ቦታ በንብረትነት ያዙና በፍርስራሹ ላይ አንድ ትንሽ ገዳም ሰሩበት። ምንም እንኳን ከጊዜ ወደ ጊዜ ቦታውን እንዲለቁ ቢገደዱም ከዚያን ጊዜ ጀምሮ የቦታው ጥበቃ በፍራንችስካውያን እጅ ሆነ። በተጨማሪም ደግሞ ፍራንችስካውያኑ በ14ኛው መቶ ክፍለ ዘመን አንድ ገዳም በናዝሬት እንደ ሠሩና እስከ 16ኛው መቶ ክፍለ ዘመን እዚያ እንደ ነበሩም ይነገራል። ነገር ግን በ16ኛው መቶ ክፍለ ዘመን ፍራንችስካውያኑ ብዙውን ጊዜ ከናዝሬት ገዳም እንደ ተባረሩም ይነገራል። እንደ አውሮፓውያኑ የቀን አቆጣጠር በ1730 ዓ.ም ፍራንችስካውያን አዲስ የብስራተ ገብርኤል ቤተ ክርስቲያን በናዝሬት እንደ ሠሩና ያም ቤተ ክርስቲያን እንደ አውሮፓውያኑ የቀን አቆጣጠር በ1955 ዓ.ም ፈርሶ ያሁኑ አዲስ ቤተ ክርስቲያን በመስቀል ጦረኞች ዘመንና በግሪክ ግዛት ዘመን በተሠሩት አብያተ ክርስቲያናት ፍርስራሾች ላይ ተሰርቶ እንደ አውሮፓውያኑ የቀን አቆጣጠር በ1969 ዓ.ም ተመረቀ። በአዲሱ ቤተ ክርስቲያን ሕንፃ ላይ የቀድሞ አብያተ ክርስቲያናት ፍርስራሽ ድንጋዮች ይታዩበታል። በየዓመቱም በብዙ ሺህ የሚቆጠሩ መንፈሳውያን ተጓዦች ቤተ ክርስቲያኑን ይጎበኙታል። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ እምነታችን ይህ ነው በሚል አርዕስት ዘወትር ሐሙስ በዚህ ሰዓት ወደ እናንተ አድማጮቻችን የምናደርሰውን ፕሮግራም ሲሆን፣ ቀደም ሲል ያስደመጥናችሁ በኢትዮጵያ የካቶሊክ ቤተ ክርስቲያን የፍራንችስካውያን ማኅበር ካህን የሆኑት ክቡር ዶክተር አባ አንጦኒዮስ አልቤርቶ ታዋቂ የእመቤታችን እጅግ ቅድስት ድንግል ማርያም የካቶሊክ ቤተ መቅደሶች በዓለም ላይ በሚል አርዕስት ያሰፈሩትን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን።
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።